የአሜሪካ ድምጽ ራዲዮ ጣቢያ የአማርኛው አገልግሎት
በ19 በ22 እና በ25 ሜትር ባንዶች አጭር ሞገድ እንዲሁም በናይል ሳት
በየቀኑ በኢትዮጵያ የሰዓት አቆጣጠር ከምሽቱ 3 ሰዓት እስከ 4 ሰዓት ከሚያሰማው ፕሮግራም
የዛሬውን አሁን ጀመረ።
ደካማ ጎኑ የሁለተኛውን ዲቪዥን ለዋንጫ ሊደረገውን ውድድር መዝጋት ነበረብን። ያ በጣም ያሳዝናል። የመዝጊያው ምሽት ጥሩ ነበር። ቦታው ቅርበቱ ሆቴል ውስጥ መሆኑ በመግቢያው ያልተመቸ ስለነበር የመግቢያው ጠባብ ስለነበር ትንሽ አስቸጋሪ ነበረ። ውስጥም ደግሞ ከተገባ በኋላ አንዳንድ አላስፈላጊ ነገሮች ታይተዋል። በዛ በኩል ድክመት ነው እንላለን። እሱን ወደፊት በሚቀጥለው ጊዜ ከዚህ ትምህርት ወስደን እናሻሽላለን።
በሰሜን አሜሪካ የኢትዮጵያውያን ስፖርትና ባህል ፌዴሬሽን
36ኛ ዓመታዊ የአንድ ሳምንት በዓሉን ባለፈው ቅዳሜ አጠናቋል።
ምን ተሳካ? ምንስ ጎደለ? ምን ያህል ቃላችሁን ተጠብቃችሁ ብለን
በጨረፍታ እንደሰማችሁት ፕሬዝዳንቱን አብይ ኑሩልኝን ጠይቀናል። ሌላም አለ።
በኔ አስተያየት ዋናው ምክንያት ዝነኛው ምሁር ፒተር ድረከር የነገሩን ነው። Management is the cause and everything is the result. ማለት ኢትዮጵያ እንደሚገባት ያላደገችው እንደሚገባት ስላልተመራች ነው። ይህም አባባል ድህነትን ከአመራር ግድፈት የመነጨ ችግር ያደርገዋል።
የአገር ጉዳይ
የሚያወዛግቡና የሚያሳስቡ የህልውና ጉዳዮች በበረከቱበት በአሁኑ ወቅት
ይልቁንም ዘለቄታ ላለው አብሮ ኑሮ ለሀገር የሚበጅ አዲስ የፍልስፍናና የርዕዮት ዘይቤ ያስተዋወቁ እንግዳ ጋብዘናል። የሰማችኋቸውም አባተ ካሳ ይባላሉ።
መልካም ቆይታ፣ መልካም የሰንበት ምሽት ይያልን።
የአክብሮት ሰላምታችንን የምናቀርበው
የራዲዮ መጽሔት ቅንብር አዘጋጅና አቅራቢዎች አዲስ አበበና
እኔም አሉላ ከበደንን። ንጉሱ ታምሬ ፕሮግራማችንን ይመራልናል።
የአዲስ አበባው መስኮትም በሰዓቱ ይከፈታል።
መሆኑን ብርቱም አልሰነበታችሁ ውድ አድማጮቻችን።
እሁድ ሐምሌ 6 ቀን 2011 ዓመተ ምህረት ነው ዛሬ።
ባለፈው አርብ የተጠናቀቀው ጾመ ሐዋርያት ወይም የሰኔ ጾም
ትናንት ቅዳሜ ነበርና ፍቺው ጾም ያድማጮቻችንን
እንኳን አደረሳችሁ ይላል።
ዜናው እንዳበቃ ተመልሰን እንመጣለንና
ጠብቁ።
እንደምን አመሻችሁ አድማጮቻችን። ዜናውን ማንብላችሁ አዳነች ፍሳዬ ነኝ። ባለፈው አርብ ኪስማዩ በተባለችው በደቡባዊ ሶማሊያ በመትገኘው የወደብ ከተማ አንድ ሆቴል ላይ በደረሰ ጥቃት የሞቱ ሰዎች ብዛት 33 መድረሱን የሶማሊያ ባለስልጣኖች ገልጸዋል። 56 ሰዎች መቁሰላቸውን የጁባላንድ ክልል አስተዳዳሪ አህመድ መሐመድ ኢስላን ተናግረዋል። ማዴቦ በሚል ስምም ይታወቃሉ። ቆራጦቹ የጸጥታ ኃይሎቻችን ከከይሲዎቹ ጋር የረጅም ሰዓታት ውጊያ ካካሄዱ በኋላ በሆቴሉ ላይ የተፈጸመውን ጥቃት አብቅተዋል። በሆቴሉ ምኝታ ቤቶች የነበሩትን ንጹሃን ሰዎች ለማትረፍ ችለዋል ሲሉ ማዶቤ ጠቁመዋል። በጥቃቱ ከተገደሉ ሰዎች መካከል ሁለት ጋዜጠኞች፣ በክልላዊ ምርጫዎች ለፕሬዝዳንትነት ይወዳደሩ የነበሩ ሰውና የተባበሩት መንግስታት ድርጅት ሰራተኛ እንደሚገኙባቸው ማዶቤ አክለዋል። በአጠቃላይ ኬንያውያን፣ አሜሪካውያን፣ ታንዛኒያውያንና ካናዳውያን ከተገደሉት መካከል መሆናቸውን ገልጸዋል። ጥቃት ከከፈቱት አማጽያን መካከል ቢያንስ አራት በኪስማዩ የጸጥታ ኃይሎች እንደተገደሉ የጸጥታ ክፍል ባለስልጣኖች ለአሜሪካ ድምጽ ተናግረዋል። ከሱዳን መዲና ካርቱም ደቡብ ምስራቅ የምትገኝ ከተማ ነዋሪዎች በፈጥኖ ደራሽ ኃይል ላይ ተቃውሞ ያካሄዱ በነበረበት ወቅት በህዝብ እጅግ የሚፈራው ፈጥኖ ደራሹ ዛሬ ተኩስ ከፍቶ አንድ ሲቪል መግደሉን እማኞች ገልጸዋል። ግድያው የተፈጸመው ሲናር በተባለው ክፍለ ግዛት በምትገኘው ኤልሲክ ከተማ ነዋሪዎች የፈጥኖ ደራሽ ኃይል ከከተማይቱ እንዲወጣ በጠየቁበት ወቅት መሆኑን እማኞች ኤኤፍፒ በሚል አጽሮት ለሚታወቀው የፈረንሳይ የዜና አገልግሎት ተናግረዋል። የፈጥኖ ደራሽ ኃይል አባላት መጀመሪያ ላይ ወደ ሰማይ እንደተኮሱ ኋላ ግን በነዋሪዎች ላይ ተኩሰው አንድ ሰውን እንደገደሉና በርካታ ማቁሰላቸውን በጸጥታ ስጋት ምክንያት ስማቸውን ለመግለጽ ያልፈለጉ እማኞች ጠቁመዋል። የነጻነት ውህደት ከተባለው በህብረት የሚካሄደውን ተቃውሞ ከሚያስተባብረው ኃይል ጋር የተሳሰረው የሐኪሞች ኮሚቴ ግድያ መፈጸሙንና ሰዎች መቁሰላቸውን አረጋግጧል። በዩናይትድ ስቴትስ የብሪታንያ አምባሳደር የነበሩት የፕሬዝደንት ትራምፕ ከኢራን ጋር ከተደረገው የኒውክሌር ስምምነት መውጣት በቀድሞው ፕሬዝደንት ባራክ ኦባማ ላይ የተደረገ የዲፕሎማሲያዊ ማበላሸት ተግባር ነው የሚል እምነት እንደነበራቸው ሾልከው የወጡ የዲፕሎማሲያዊ መልእክቶች ሰነዶች ጠቁመዋል። ኪም ዳርክ ወደ ለንደን የላኩትን መልእክት ዛሬ አትሞ ያወጣው ለሜይል የተባለው ጋዜጣ ነው። ጋዜጣው ከሳምንት በፊትም ሌሎች ሾልከው የወጡ መልእክቶችን አውጥቶ ነበር። ቀደም ሲል ሾልኮ በወጣው ሰነድ የዩናይትድ ስቴትስን ፕሬዝደንት ብቃት የጎደላቸው በራሳቸው የማይተማመኑና የማይመጡን ናቸው፣ አስተዳደራቸውም ዝርክርክ ነው ሲሉ የብሪታንያ አምባሳደር ለሀገራቸው ባለስልጣኖች መልእክት ማስተላለፋቸውን ጋዜጣው ዘግቧል። ዳርክ ባለፈው ዓመት ግንቦት ወር ላይ በላኩት መልእክት የፕሬዝደንት ትራምፕ አስተዳደር ባለፈው ዓመት ከኢራን ጋር ከተደረገው የኒውክሌር ስምምነት የወጣው በዲፕሎማሲያዊ የማበላሸት ተግባር ምናልባትም በርዕዮተ ዓለማዊና በግላው ጉዳይ ነው ብለው እንደነበር ተገልጿል። አምባሳደር ዳረክ ሾልኮ በወጡ መልእክቶች ምክንያት በሶስት ዓመታቱ የዋሽንግተን ቆይታቸው ለመቀጠል እንደማይችሉ ገልጸው ባለፈው ሮብ ከስልጣናቸው ተሰናብተዋል። አድማጮች፣ ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ሬዲዮ ጣቢያ ነው። የዩናይትድ ስቴትስ የኢሚግሬሽንና የጉምሩክ ሕግ አስከባሪ ሰራተኞች ዛሬ በአገር አቀፍ ደረጃ ከሀገሪቱ የማስወጣት ውሳኔ የሚጠብቃቸውን ፍልሰተኞች የማሰር እርምጃ ለመውሰድ ተዘጋጅተዋል። እንዲህ አይነት እርምጃ እንዲወሰድ የዩናይትድ ስቴትስ ፕሬዝደንት ዶናልድ ትራምፕ ባለፈው አርብ አረጋግጠዋል። የሚያተኩረው በመቶዎች የሚቆጠሩ ቤተሰቦች ላይ ሲሆን የሚታሰሩባቸው ከተማዎች ቺካጎን፣ ሎስ አንጀለስንና ኒውዮርክን ያካትታሉ። የኢሚግሬሽንና የጉምሩክ ሕግ አስከባሪ ክፍል ስራ አስኪያጅ ማቲው አርበንስ በተናገሩት መሰረት ሕግ አስከባሪዎቹ የሚያተኩሩት በአብዛኛው ከሀገሪቱ እንዲወጡ በሚጠበቅባቸው የማዕከላዊ አሜሪካ ፍልሰተኞች ላይ ነው። የዩናይትድ ስቴትስ ብሔራዊ የሄሪኬን ማዕከል በገለጸው መሰረት ቤሪ የተሰኘው ትሮፒካል ስቶርም ማለት ከባድ ዝናብ የታከለበት ኃይለኛ አውሎ ነፋስ ቀስ በቀስ እየተዳከመ መሆኑን ገልጿል። በምስራቅ ሉዊዚያና በ65 ኪሎ ሜትር ከፍተኛ ፍጥነት እየነፈሰ መሆኑን ጠቁሟል። ቤሪ ሕይወት የሚያጠፋ የጎርፍ መጥለቅለቅ ሊያደርስ የሚችል አደገኛ ክስተት መሆኑን የሄሪኬን ጉዳይ አገልግሎት ገልጿል። ይሁንና አውሎ ነፋሱ ወደ ዛሬ ማታ እየተዳከመ እንደሚሄድ አስታውቋል። ያም ሲባል ግን ከሜክሲኮ ባህረ ሰላጤ ርቆ ሲጓዝ በጉዞው ላይ ከባድ ዝናብ በማስከተል ሊያተራምስ እንደሚችል በመግለጽ አገልግሎቱ ማስጠንቀቁ አልቀረም። በመጨረሻም የዩናይትድ ስቴትስ ፕሬዝደንት ዶናልድ ትራምፕ ዛሬ ጠዋት በትዊተር ባስተላለፏቸው በአዲሶቹ የተወካዮች ምክር ቤት አባላት ላይ ያነጣጠሩ ተከታታይ መልእክቶች አዲስ ጭቅጭቅ ጭረዋል። ነቀፌታዎቹ ዘረኛና ከውጭ ሀገሮች የመጡ ተናቀፌዎቹ ዘረኛና ከውጭ ሀገሮች የወጡትን የመጥላት ባህሪ የሚያንጸባርቅ አድርገው አይተውታል። የትራምፕ የትዊተር መልእክት ኢላማ ያደረገው ተራማጅ የሆኑትን የተወካዮች ምክር ቤት አባላት ሴቶችን ሲሆን ወደ መጣችሁባቸው በወንጀል የታመሱ ሀገሮች ተመልሳችሁ ችግሩን አስተካክሉ ሲል ዘልፏቸዋል። የትራምፕ መልእክት ኢላማ ካደረጋቸው የምክር ቤት አባላት በውጭ ሀገር የተወለዱት ከሚኒሶታ ክፍለ ግዛት የተወከሉት ትውልደ ሶማሊያ አሜሪካዊት ኢልሃን ዑመር ብቻ ናቸው። አድማጮች፣ የምሽቱ ዜናችን እዚህ ላይ አብቅቷል።
ቃል ነውና ዜናውም ተነበበ፣ እኛም ተመልሰን መጣን።
ከፕሮዲውሰሩ ንጉሡ ታምሬ ጋር አዲሱ አበበና
አሉላ ከበደንን የራዲዮ መጽሔት የአየር ማሟሻችንም
የሳምንቷ ምርጥ ግጥም እነሆ።
የሄደ ሰው ይመለሳል። ሰው አገር ትቶ ሲሰደድ በህልም ዓለም ውስጥ ነው የመጨረሻው መንገድ። አንዳንዱ ማለዳ ሄዶ በማግስቱ ይመለሳል። አንዳንዱ በመለስ ቀለስ ሲጓዝ ድኖን ይፈጃል። አንዳንዱ እንደ እስራኤል ነገድ 2000 ዓመት ቆያል። ይሁንና ምን ቢያረፍድም ዘላለሙን ቢያዘግምም ማንንም እንደወጣ አይቀርም። በግሩም ባይሆን በመንፈሱ ወይንም በልጅ ልጆቹ ባይሆንለት እሱ ራሱ ወደ አገር ቤቱ በነፍሱ አይቀርም። የኋላ ኋላ የሄደ ሰው መመለሱ ለስደተኞች ጥቅምት 1984 ጸጋዬ ገብረ መድኅን።
የሄደ ሰው ይመለሳል።
ንባብ በታዋቂው ተዋናይ የመድረክ ሰው አበበ ባልቻ።
ገጣሚው ሎሬት ጸጋዬ ገብረ መድኅን ነው። ምስጋናችን ከፍተኛ ነው። ለኳስና ስለቦታው ብቻ አይደለም
ራስ ስዕሉን አይሰጥህም
የማያውቁትን ሁሉ ቦታው ጋር የሚወስድ ይመስለኛል። አድማጮች ወደ ኳስ ሜዳ ልንገባ ነው አይደል?
ትክክል።
ስታይል ቀየርክልበል?
ትክክል።
እሺ እስቲ ስለኳሱ ጥቂት መንደር ያስፈልግ።
የዘንድሮው የኢትዮጵያውያን እግር ኳስ አመታዊ ዝግጅት በተለይ ዋንጫው በአቶ ሚሊዮን ገብረ ኢየሱስ ስም የተሰየመ ነበር።
በቅርቡ ከዚህ ዓለም በሞት የተለየው የሎስ አንጀለሱ አበበ ቢቂላ ክለብ መስራች መሆኑ ነው አይደል?
ትክክል።
ዛሬ አልተቻልክም አዲሱ?
ምን ላድርግ ትክክል ይሁን ከተቸገርከኝ እኮና አንተም አልተቻልክም።
እሺ ቀጥል።
ሌላው አስገራሚ ገጠመኝ የዋንጫው ተሻሚዎች ሆነው የቀረቡት ቡድኖች ጉዳይ ነበር።
ማለት
አምና ለዋንጫ ያደረሱት የሲያትሉ ባሮ እና የቨርጂኒያ ቡድኖች ነበሩ።
ዘንድሮም ተገናኙ እንዳትለኝ።
እልህ። ትክክል። አሳምረው ተገናኙ። ያ ብቻ መሰለህ?
ሌላ ደግሞ ምን አጋጠመ?
ዋንጫውን ዘንድሮም እንዳምናው ባሮ በላው።
የሲያትሉ።
ትክክል።
እሺ የሁለተኛ ዲቪዥን
ዋንጫ የሚባል ነገር ሲኖር አይደል አሉላ?
ማለት
ያንን ግን ለዛሬ እንግዳችን ተወዋለሁ።
ለፌዴሬሽኑ ፕሬዝዳንት ላቶ አብይ ኑርልኝ።
ትክክል። አቶ አብይ ኑርልኝ፣ ዘንድሮ 36ኛውን አመታዊ ፌስቲቫል አትላንታ አጠናቀን ሁላችንም ወደ ያለንበት ወደ የመኖራችን ተመልሰናል።
ጤና ይስጥልኝ አቶ አዲሱ።
እስቲ አብይ የዘንድሮን ውድድር ባንተ አይን ገምግምልኝ፣ እንዴት አለፈ?
ጥሩ። እንግዲህ በመክፈቻው ቀን በጠዋት ወደ ማርቲን ሉተር ኪንግ ሴንተር ሄደን ከተጋበዙት ኢትዮጵያ አምባሳደር ፍጹም አረጋ ጋር ሄደን ያደረግነው የመክፈቻ ስነ ስርዓት በጣም ጥሩ ነበር። ከዛም በኋላ ወደ ሜዳ ከሰዓት በኋላ ተገኝተን በዋናው መክፈቻ ስነ ስርዓት ላይ ቲሞቹ ተሰብስበው የመክፈቻው ስነ ስርዓት መደረጉና የተለያዩ ንግግሮች መቅረባቸው እንዳሰብነው በዛ መልኩ ጥሩ ነበረ። ደካማ ጎኑ ደግሞ እንደጠበቅነው የአትላንታ ኮሚኒቲ የኢትዮጵያ ህብረተሰብ እንደ ብዙ ይገኛል በሜዳ ላይ በመክፈቻው ላይ ብለን ነበር። እሱን ለማግኘት እንዳሰብነው ቁጥር አልመጣልንም። በውድድሩ ዙሪያ በጥሩ ሁኔታ ሲካሄድ ነው የነበረው። በዚህ አመት ከማንኛውም ጊዜ የበለጠ በዳኞቹ በኩል የሚደረገው የዳኝነት ስራ በጣም ጥሩ ነበረ። ጉብዝ ዳኞች ነበሩ። ደካማ ጎኑ የሁለተኛውን ዲቪዥን ለዋንጫ የሚደረገውን ውድድር መዝጋት ነበረብን። ያ በጣም ያሳዝናል። ያንን ግን ሰዎች እንዳይጎዱ፣ ዳኞችም፣ አዘጋጆችም፣ ተጫዋቾችም እንዳይጎዱ ብለን ያንን ዘግተናል። ያ ደካማ ጎኑ ነው። ተሰርዞ ነበር የመዝጊያው ምሽት ጥሩ ነበር ቦታው ቅርበቱ ሆቴል ውስጥ መሆኑ እና አርቲስት አስቴር አወቀም ማቅረቧ በዛ በመዝጊያው ጊዜ ደረሰው ሌላው ድክመት መግቢያው ያልተመቸ ስለነበር የመግቢያው ጠባብ ስለነበር ያገባቡ የትኬት አቀባበሉ እና እንደዚህ አይነት የመሰለው ሁኔታዎች የማስተናገድ ስራው በሴኩሪቲም በሌላም አስቸጋሪ ነበር ውስጥም ደግሞ ከተገባ በኋላ አንዳንድ አላስፈላጊ ነገሮች ታይተዋል በዛ በኩል ድክመት ነው እንላለን እሱን ወደፊት በሚቀጥለው ጊዜ ከዚህ ትምህርት ወስደን እናሻሽላለን ደካማ ጎኑና ጠንካራ ጎኑ እነዚህን ይመስላሉ
የኢትዮጵያ ቀን ተዘለለ
የኢትዮጵያ ቀን ጥሩ ነበር በርካታ ሰዎች ነበር የተገኙት ግን ያዘጋጀናቸው ገንዘብ ተቀባዮች ቁጥራቸው ተወሰነ ስለነበረ ብዙ ሰው ሰልፍ ላይ ነበር ይሄ ደካማ ጎኑ ነው እንደምታስታውሰው ዝናብ ዘንቦ ነበር በዛ በዝናቡ ምክንያት ትንሽ ችግር ተፈጥሯል ስነስርዓቱ የሚደረገው እንደተለመደው ሜዳ ላይ ስላልነበረ ትንሽ ሰዎችን ግር አሰኝቷል። ብዙ ሰዎች ደስተኛ ነበሩ ከሜዳው ውጪ መደረጉ እና የውጪ አይነት ዝግጅት መሆኑን አስደስቷቸው ነበር።
መልካም እንግዲህ አንተ እንደ አመራር እንደ ፌዴሬሽኑ ፕሬዝዳንት ነው አስተያየት የሰጠኸው ከዚህም በላይ አልጠብቅም ተሳክቷል ንትሬን ይችላል። ይሄን ፌዴሬሽን ኢትዮጵያውያን በጣም ይወዱታል እንዲቆይ ይፈልጋሉ። ምንም መጥፎ ቢሰራ ፌዴሬሽኑ ኢትዮጵያኖች በፖሊስ ይገደዱ እንኳን አይቀሩም። ለምን? እርስ በርስ መገናኘት ይፈልጋሉ። በቃ እነሱን የሚያመጣቸው ይሄ ነው። ዘንድሮ ከሁሉም አመት ያነሰ ስኬት የጎደለው ነበር ማለት ይችላል። እኔ ደግሞ ለምን አንተም እንዳመንከው በመክፈቻው ዕለት የተገኘው ሰው ብዙ አልነበረም። ለዚህ ደግሞ መነሻው እንደሚመስለኝ ፌዴሬሽኑ እስከ መጨረሻ ደቂቃ ድረስ ሜዳ ማግኘቱ እንኳን አልታወቀም ነበር። አትላንታ ዘንድሮ ሊቀር ነው የተባለ፣ ዳላስ ሊቀር ነው፣ ዋሽንግተን ሊመጣ ነው የተባለ መጨረሻ ደቂቃ ላይ ነው ሜዳ የተገኘው። እንደ ድሮ 2 ወር 3 ወር ሲቀረው ታውቆ የተጠናቀቀ ዝግጅት አልነበረም። የኢትዮጵያ ቀን እኔ መቼም ተሳካ ለሚለው በጣም ይሄን ፕሮግራም ለሚሰሙ ሰዎች እንዴት እንደሚያወት አላቅም። አንደኛ ቀደም እንዳልከውም ከሜዳው ውጪ ድንኳኑስ ጓሮ የተካሄደ ነው። ዝናቡ ዘንቦ ሰው 30 ብር ከፍሎ ገንዘቡንም ሳይጠቀም ነው ወደ ቤቱ ሄደው። እኔ እንደውም ምን ገምቼ ነበር በማግስቱ የመዝጊያው ዕለት ወይ በግማሽ በ10 ብር ታስገባላችሁ ወይም ደግሞ ከተቻለ ሰውን በነጻ ትክሳላችሁ የሚል ነገር ነበር። ያም አልሆነምና ብዙ ሰው ቅር ብሎታል። የመዝጊያውም በጣም እጅግ በጣም አስቸጋሪ ሁኔታና ከቦታው መጥፎነት በተጨማሪ ድምጻዊቷ አስቴር ቆይታ ከመጀመሪያው በላይ ሊያልቅ ጥቂት ደቂቃ ሲቀረው ሁሉ ሰው 60 ብር እየከፈለ ይገባ ነበር። ያኔ እንኳን እንደው መካስ ይቻል ነበር። እሺ በሙሉ በነጻ አይገባ ግን ወደ መጨረሻው ላይ ሰውን ዝም ብሎ ማስገባት ይቻል እስከ መጨረሻው ደቂቃ ድረስ እየተከፈለ ነበር የሚገባው አጥዋቢ። ይሄን ድክመት አይቻለሁ እኔ በዝርዝር ልንሄድበት እንችላለን ከፈለገ።
ምናልባት እንግዲህ እንደው ብታረም አንድ ሙዚቃ ብቻ ተጫውታ ተቋረጠ የሚባለው አነጋገር በትክክል አይደለም። እንደው ባይደገምም ጥሩ ነው። አሁን እንግዲህ ላቀርበውና የሚታረመውን ደግሞ እናርማለን። 45 ደቂቃ ነበር የተጫወተችው። ከዛ በኋላ ሌሎች ዘፋኞች ገቡና ተጫውተው ሁለተኛ ለመውጣት በመተዘጋጀበት ጊዜ አንዳንድ ለህመቱ እንግዶች አልባሌ ነገር ስላደረጉ የሆቴሉ ኃላፊዎች ረብሻ እየተነሳ ስለሆነ መዝጋት አለብን የሚል ውሳኔ ውስጥ ገቡና እነሱን ያስማማን ባካችሁ እኛ የተናገርነው እስከ 4 ሰዓት ጧት ድረስ ነው የያዝነው ቦታውን ኮንትራክታችንን የሚያሳየው ያ ነው ዘጉ አትችሉም ያልን በየተነጋገን ያለ ወጣች አስቴር ስቴጅ ላይ። የዛን ጊዜ እንግዲህ አንድ ዘፈን የዘፈነችው ለሁለተኛ ጊዜ በመጥጣበት ነው።
እሱን ያሰማሁት መልካም ነው። ይተረማል እኮ ጥሩ ነው።
ይሄ ነው የኢትዮጵያን ቀን አስመልክቶ አቶ አዲሱ እንግዲህ የዝናቡን ጉዳይ መቼም የተፈጠረ ነገር ስለሆነ ስለተቆጣጠረ አንችልም። ስቴጁ ግን ፍራኩ የመጣውን ቃ ለመያዝ ያስፈራናል ብለው ስለወሰኑ ወደ ኋላ ወስደን ድንኳኖቹ መሃል ብንናርገው እንችላለን በቂ ሰው ይዝልናል እና ረጅምም ስለሆነ እንደ ሞል አይነት እዛ አደረግን። የኢትዮጵያ ቀን አስመልክቶ ይሄ ነው።
ይሄንንማ መቼም እንግዲህ ያየው አይቶታል ያንተንም መልስ ሰምቻለሁ። ነገር ግን የኢትዮጵያ ቀን ድምቀት የሚለውን ቃል እንደ ከዛው ውስጥ ማውጣት አለብን። ኢትዮጵያ ቀን ደመቀ ለምን ላንችልም? ተለመደው ውጪ ከሜዳው ውጪ ድንኳን ውስጥ ጓሮ ማለት ነው ተካሄዶ ዝናቡን ምንም ማረጋ አይቻለም። የተፈጠረው ጉዳይ ነው። ተፈጠረን በቁጥር ስማረጋ እንችልም። ስለዚህ ቀደም እንደሚባለው ግን ሌላ ህዝቡን መካስ ይቻል ነበር። እንደዛ ዝናብ እየዘነበ ማሳደሩን ንግግራቸውን እንዲያቋርጡ የተደረገው በዝናቡ ነው። ግልጽ ነገር ነው። ሰዎች ምንም አልተዝናኑም። ሙዚቃ ማየት በደም አልተቻለም። ዝናብ ላይ ቆመውና ህዝቡ የሚካስበት መንገድ መፈለግ ይቻል ነበር ለማለት ነው። እንግዲህ እናንተ ወደፊት የምታረጉትን ወይ የምትሰጡትን መግለጫ እንሰማለን። መግለጫ ወደፊት እንደምታወጡ ገምታለሁ። ሰምቻለሁ። ወደ ሌላው ነጥብ እንሄድና ግን ወደ ጨዋታው መሰረት የሁለተኛ ዲቪዥን እሱን ታሪክ አብራን ካንተ እንስማ።
ቶሮንቶን ወክሎ በመጣው ቡድንና ሎስ አንጀለስ ስታር ቡድን ተጫውተው እኩል ነጥብ ይዘው ስለደረሱ በተስማማነው መሰረት በዚህ በቶርናመንቱ ህግና ደንብ በካርድ ቢጫ ካርድ በበልጫ ያገኘ ወይ ቀይ ካርድ ያገኘ በዛ ነበር የሚለየው። ያ ሳይሆን ቀረ። ዳኛው በሪጎሬ ነው የሚለያዩት ብሎ ስለወሰነባቸው ሎስ አንጀለስ ስታርስ ቡድን መምታት ነበረበት ሪጎሬውን።
አንመታም ብለው ነበር አስገደዳቸው ዳኛ።
አዎ እንግዲህ እሱን መረጃ ስቲል ያጣራን ያለ ነው። ሪጎሬውን በሚመቱበት ጊዜ ቶሮንቶን ቡድን ወክሎ የመጡ ተጫዋቾች ያሸንፋሉ። የሎስ አንጀለስ ስታር ቡድን ግን አይ እኛ ሚዳኘን የነበረው ካርድ ነው እንጂ በሪጎሬ ሊሆን አይገባም የሚል ይግባኝ አሉ። ይግባኝ ኮሚቴዎቹ ደግሞ ተሰበሰቡና በፈቃደኝነት ተስማምታችሁ ወደ ሪጎሬ ስለሄዳችሁ መሸነፋችሁ ጸንቷል ብለው ይፈርዳሉ። እንግዲህ የችግሩ ዋናው መነሻ ይሄ ነው።
የችግሩ መነሻ እንግዲህ ተፈረደባቸው። ነገር ግን አቶ ተካልኝ ደግሞ ሻፍት የይግባኝ ሰሚውን ውሳኔ ቀለበሰ። ይሄ ከሱ ጋርም ባደረኩት ውይይት ትክክል አይደለም፣ ይሄን ያረኩት ግን እኔ ሰላም እንዲፈጠር ነው። ከዚህ ቀደም ደግሞ እኔም በካርድ መወሰን አለበት ብዬ ነበር። በደንብ አልተረዱኝም መሰለኝ። እነሱም ዳኛውን በደንብ አልተረዳኝም መሰለኝ። ትክክል አይደለም የቶሮንቶ ማሸነፍ ብሎ ውሳኔውን የይግባኝ ሰሚውን ውሳኔ ሻራው። መጨረሻ ላይ ጠቡ ወይም ጭቅጭቁ ስላልበረደ አንተ ተጠር ተመጣ፣ እኔም እዛው ነበርኩ። እንደውም ጨዋታ አይካሄድም፣ የሁለተኛ ዲቪዥን ጨዋታ አይካሄድም ሲባል ብዙ ሰው ግራ አልገባው። ማን ነው ለዋንጫ የሚቀርበው ከሁለተኛ ዲቪዥን? ተሸላሚው ማን ነው የሚል ነገር መጣ። እንዴት ነው ይሄንን አንተ የወሰንከው? መብቱ ይፈቅድልሃል እንደ ፕሬዝዳንት?
ለፕሬዝዳንቱም ለቶርናመንት ኮኦርዲኔተሩም ለሻፍት ይፈቅድለታል። እንደዚህ አይነት ነገሮች በሚፈጠሩ ጊዜ ሰዎች እንዳይጎዱ፣ ፕሮግራም እንዳይበላሽ ውሳኔ እንድንወስን ይፈቅዳል መተዳደሪያ ደንባችን። እንደ አማራጭ የቀረበው የሂውስተን ቡድን እና የቶሮንቶ ቲም ነበረ። ግን በሁለቱ መካከል ደግሞ የሂውስተን ቲም እኔ ከዚህ በፊት ጨዋታዬ ከአንድ ቀን በፊት ነበረ፣ ያንን በሰዓቱ ተገኝቼ ጠብቀን በፎርፌ አሸንፈናል እና ያንን ያሸነፍነውን ጨዋታ ተመልሰናል ጨዋታም የሚል መከራከሪያ ነጥብ አስነሱና ጨዋታው እንኳን እነሱ ተስማምተው ቢደረግ ያ ጨዋታ ምናልባት ወደ አላስፈላጊ ጉዳይ ውስጥ ሊከተን ስለሚችል እና ተጫዋቾች ሊጎዱ ስለሚችሉ በልህ ጨዋታው አለመደረጉ ጠቃሚ ስለሆነ በዛ መልክ ነው የተሰረቀ።
አንደኛ ማን ሆኖ?
ሁለቱ ቲሞች
ሁለቱም አንደኛ ነው።
ሁለቱም አንደኛ ሆነው ነው ወደ ፈርስት ዲቪዥን የገቡት።
ሌላ ወደ ሶስት ወደ አንደኛ ዲቪዥን የገባ የለም ማለት ነው?
እስካሁን የለም። አዎ
ቶሮንቶም አልገባም፣ ኤልኤስአርም አልገባም።
ሆኖም ግን ያው እንዳልከው እንደጠቀስከው የግባኝ የሚቀርብበትን ኮሚቴ ውሳኔዎች ውሳኔያቸውን መሻር ምናልባት ስህተት ሊሆን ይችላል።
እሱም ብሎኛል
አስቀድመን ተናግረናል። ያው ስህተት ነው ብለን እሱም ያው እንዳልከው ስህተት መሆኑን ለአንተም ገልጾላል። በሁለተኛ ዲቪዥን በገቡ ቡድኖች መካከል የተፈጠረው ስህተት በጣም አላስፈላጊ ነበረ። ይቅርታውን በጣም ጠይቃለሁ። ተጠንቅቀን ስራችንን ብንሰራ ኖሮ ይሄ ችግር ከመድረሱ በፊት ቶሎ ሊቆም የሚችል ነበር። በአንድ ጊዜ በሁላችንም ስም ይቅርታ ጠይቃለሁ፣ ተጫዋቾቹንም ተመልካቾቹን።
እንደው አቶ አበይ መቼም ዘንድሮ በፈለግኩት ጊዜ አግኝቼ አናግርሃለሁ። ስለ ፈቃደኝነት በጣም አመሰግናለሁ። በዚህ በኩል የተሳካለት ፕሬዚዳንት ነው ያለው ለጊዜው ማለት ይችላለሁ። ከፌዴሬሽኑ ደግሞ የተሳካለት በእውነቱ የቬንደሩ ኃላፊ አቶ አለም ነው። በጥሩ ሁኔታ ነው ስራውን ያጠናቀቀው ብዬ አስባለሁ። በሁሉም ነገር እንግዲህ እየተስተካከለ እየተሻሻለ ይሄዳል ተስፋ እናደርጋለን። ቅድም እንዳልኩት ግን ኢትዮጵያውያን ለፌዴሬሽኑ ትልቅ ክብር አላቸው፣ ስለሚያሰባሰባቸው ነው። አንድ የክብር እንግዶች ነገር አምስት የክብር እንግዶች ሻውን ግዛው አጎናፍር፣ ጊላ ሚካኤል፣ ኃይለ ማርያም መኮንን ወይም ሻሾ በቅጽል ስሙ፣ አትሌት መሐመድ ከድር፣ አርቲስት መሐሙድ አህመድ፣ አንድ ነው የተገኘው። አቶ ሸዋን ግዛው ነው የተገኘው። ስሙን ማናግረዋለሁ። ምንድነው እሱ የሆናችሁት? ዳንስ ዳንስ መሐሙድ አህመድ ዋሽንግተን ዲሲ እንዳለ አውቃለሁ። አትላንታ ግን አላየሁትም። እስቲ ስለ ክብር እንግዶች ጉዳይ ነገሬ።
በጣም ጥሩ። ከዛ በፊት እንደው ፈቃድ ቢሆን ስለ አቶ ዓለም አንድ ሁለት ነገር እኔም ብል ደስ ይለኛል። እንደጠቀስከው የአቶ ዓለም በየአመቱ ስራውን በጥንቃቄ የሚሰራ በጣም ጠንካራ ሰራተኛ ነው። እና አቶ ዓለም በአጋጣሚ እንግዲህ ይሄ መጨረሻ አመቱ ይሆናል። ለሰራው ስራ በሙሉ ላመሰግነው እወዳለሁ።
ማረዘም አይቻልም እንደ ተርሙን።
እንግዲህ ቦርድ አባላቱ ከፈቀዱለት ሊያራዝመው ይችላል። በክብር እንግዶቹ ዙሪያ ባነሳኸው አቶ ጊላ ሚካኤል እና መሐመድ ከዲር ያልተገኙበት ምክንያት በራሳቸው ገጠመኝ ነው። እንደማይመጡ ተናግረዋል። አቶ ዓለም አረምሻሸው ግን በጣም እየጠበቅ ናቸው። የመውጫ ቪዛ ከአሜሪካን ኤምባሲ ስላላገኙ ሁለት ጊዜ ተመላልሰው ገብተው ሊፈቀድላቸው ስላልቻለ ነው የቀሩት እሳቸው። ግን ለሁልጊዜም ለሁልጊዜም እንደሚደረገው በተጋባዥ እንግዳ በዋናነት ለሚመጡት የሚደረገውን ሽልማትም የተለያዩ ድጋፎችም ሁሉ እናደርግላቸዋለን። በሀገራችን ኢትዮጵያ የሚሄዱ ሁለት ከስራ አመራር ውስጥ ያሉት የጸሐፊያችን እና የፋይናንስ ቼሩ ወደዛ ስለሄዱ እዛ ሄደው ያገኟቸዋል እና በእሳቸው በኩል ያለው ያ ነው። አርቲስት መሐሙድ አህመድ ግን ሊገኝ አልቻለም። ዋሽንግተን ዲሲ እንዳለ አይተን ትኬት ገዝተን ልከናል። ምክንያቱ ባልታወቀ ሁኔታ ግን ሊገኝ አልቻለም። ባለፈውም ጊዜ እንደዚሁ የክብር እንግዳ ሆኖ በተጠራበት ጊዜ በ2011 ሊገኝ አልቻለም ነበር። ያኔ ጊዜ ስላልተገኘ ነው አሁን በድጋሚ የእንግዳ ጋባዥ ኮሚቴው አስቦበት አርቲስት መሐሙድ አህመድ መገኘት አለበት ለሁለተኛ ጊዜ ግብዣው ይላክለት ባለው መሰረት ነበር የተላከው እና ሊገኝ አልቻለም።
አቶ አብይ ኑሩልኝ፣ የሰሜን አሜሪካ የኢትዮጵያውያን ስፖርትና ባህል ፌዴሬሽን ፕሬዚዳንት፣ መልካም የስራ ዘመን እመኝልሃለሁ። በድጋሚ አመሰግናለሁ።
ጤና ይስጥልኝ አቶ አዲሱ። እኔም እንዲሁ አመሰግናለሁ። እርዳታችሁ እንዳይለየን እለምናለሁ።
አንተስ እዛው ነው የሰነበትከው? እኔንም እኮ ወሰድከኝ።
ሳትሄድ ናፈቀኝ። ወደ ሀገር ጉዳይ እንግባ አልከኝ እንዴ?
ከሀገር ጉዳይ በፊት ቅድም ከፌዴሬሽኑ ፕሬዝዳንት አቶ አብይ ኑርልኝ ጋር ጀምር ያረጋቸዋቸው በተለይ በርከት ባሉ አድማጮቻችን የዘንድሮውን ዝግጅት በተመለከተ የደረሱን አስተያየቶች አሉና እዚህ ግድም እናስተዋውቅና ወደ ኋላ ላይ እናምጣቸው። እነኛን ድምጾች ቅሬታዎች አሉ። ሁልጊዜም ቅሬታም ምን ለማ ምን ከፋ ይላልን እናነሳለን። ያሁኑ ግን ምናልባት ከዚህ ቀደም ከነበሩት ሁሉ የጠነከረ ይመስላል።
ችግሩ አሁን ፌዴሬሽን ውስጥ ያሉ ሰዎች እንደዚህ አስተያየት ሰጥ የመከፋት ቅር የመሰኘት እኛ በነጻ ያገለገልን አይከፈለንም እኮ ምናምን፣ ሁለት ምርጫ አለ። ፈቃደኛ ሆኖ የገባ ሰው ማገልገል አለበት። ደግሞ ደከመኝ የሚል ሰው ቦታ መልቀቅ እንደ ርስት ይዞ መቆየት ምንድነው የሚል ነገር አለ። ደግሞ በእርግጥም ወጣቱ ሊተካ ይገባል እና ጉድለት ሲኖር ሊቀበሉ ይገባል ነው ማለት። እኔ ያላነሳሁት ብዙ አለ። ለምሳሌ የሆቴሉ በጣም አስገራሚ ነው። $45 በቀን ለኪና ማቆሚያ። እርግጥ ለቡድኖቹ ሆቴሉ ቅናሽ እንደተደረገ ሁሉ በቀን $25 በየቀኑ አንድ ስፖርተኛ ወይም ተመልካች ሌላ ሆቴል መያዝ ይችላል እንደ አቅም። እና ብዙ ነገር አለ፣ ግን ይስተካከላል የሚል ተስፋ ነው ሰው ያለው።
አዲሱ እንደው መሰረታዊ ነገር ለማንሳት አንደኛ ግድ ስለሚለን ነው ሰዓት ሰጥተን የምናቀርበው ፕሮግራም የሚሰራበት ቅሬታዎች የሚቀርቡት። ሁለተኛ የህዝብ ነው ካልክ በሺዎች የሚቆጠሩ ህዝብ የሚወክል ተቋም 36 አመታት በኢትዮጵያ ማህበረሰብ ውስጥ ትልቁ ነው። ክብር ስለሚገባውም ቦታም ስለሚሰጠው ነው። ትችቶችም አዎንታዊ የተሰሩ መልካም ነገሮችም ሲኖሩ ጊዜ ሰጥተን ደጋግመን የምናነሳውና የምንፈቅደው ከዚህ ቀደም ከሚታዩ ድክመቶች ስለ ንግድ ተቋማት እዛ የመጣውን ሰው ለሁሉም ወጪ ኪሱ እስኪራቆት ድረስ ከማድረግ ከውጪ በስፖንሰር ሊሰሩ የሚችሉ የበጎ ፈቃደኝነት ነገር አንስተሃልና ነው። ታዲያ በእነሱ የበጎ ፍቃድ አገልግሎት ብቻ ሳይወሰን ስራው እንደሚጠይቀው እንደ ትልቅ የማህበረሰብ ተቋምነቱ ባለሙያዎችን ቀጥሮ ማሰራት የሚችልበትን መንገድ መቀየስም የአመራር ስራ ነውና ይህም ለአመታት ስናነሳ የቆየ ጥያቄ ነው። እርግጥ ነው የበጎ ፍቃድ ስራች አክብሮት ተሰጥተዋል። ለሁሉም በመሸጋገሪያው ዜማ ወደሚቀጥለው ቅንብራችን እንለፍ።
የአገር ጉዳይ ይባላል። አንተን ቋንቋ ለዋስን የማለውላ ሙዚቃው አሳበቀ።
በትክክል አሳበቀ። አዲሱ የዝግጅት መለያ ሙዚቃ መልካምነቱ ሌላ ቦታም ቢሰማ ከዛ ፕሮግራም ጋር እንዲዛመድ ቅርብ ማድረግ ነውና በሌሎች ፕሮግራሞች ላይ ላለመጠቀም መገደብ ይጠይቀን ይመስለኛል። የዚህ ፕሮግራም መግቢያ ማስተዋወቂያም ጭምር ነውና
ትክክል ነው። እና ድንቅ ነው። እንግዳን አስተዋውቀህ እንጀምር።
መልካም አዲሱ፣ ቀደም ብለን በመግቢያችን ጠቆም እንዳደረግነው እንዲህ ያለው ጥንቅጥ ከመውጣቱ ጥቂት ቀደም ብሎ ነው እንግዳችን ይህን ጽሑፍ የጻፉትም ቃለ ምልልሱን ያደረግነው። እንዲያውም ራዲዮ መጽሔት ለተጠነሰሰ አዲስ ፕሮግራም መጀመሪያ እንዲሆን ነበር የተያዘው። የአዲስ ፕሮግራም ፈጥኖ አልጀመረም እና ጉዳዩ አሳሳቢነቱ፣ አነጋጋሪነቱ፣ የዚህም ዝግጅት ጠቀሜታ የጎላ ነው በሚል ፈጥነን አምጥተነዋል። አዲስ የፍልስፍና የኑሮ ዘይቤ የስርዓት ዘይቤ ሐሳብ ነው ያቀረቡት። ይሄ ሐሳብ ታዲያ እንዲወያዩበት የሚጋብዝ ነው። ሁልጊዜ እንደምናደርገው ሁሉ እንግዳችን አባተ ካሳ ይባላሉ። የሚያስገርመው እኚህ ሰው ዩናይትድ ስቴትስ ነዋሪ ናቸው። መቼ ወደዚህ ሀገር መጡ የሚለው ራሱ ህይወታቸውን እንድንመለከት ለሀገርም እንዴት እንደሚያጓጓቸው ከዚህ ሁሉ አመት በኋላ እንድናስብ ያደርጋልና ያን በሚገልጹበት ውይይታችን መግቢያ ነው የምንጀምረው። አቶ አባተ ካሳ በቅድሚያ እንኳን ወዲህ ወደ ስቱዲያችን በቃሉ
ይደርስልኝ። አቶ አሉላ ለመጋበዝም ደስ ብሎኛል።
በተለየ ሁኔታ ለጊዜውና ለኢትዮጵያ የወቅቱ ሁኔታ የሚስማማ ቅቅል ይዘው መጥተው ነው ያገኘሁት። ከዚያ በፊት ግን የኢትዮጵያ ጉዳይ እንደሚያሳስበው በሚጽፉት በሚወያዩቸው ከዚህ ቀደም የማየት እድል ነበረኝ። ለመሆኑ ምን ያህል አመት ሆኖት ከኢትዮጵያ ከወጡ?
ረጅም ጊዜ 42 አመቴ ነው።
ሄደው ያውቃሉ?
በመንፈስ ሁልጊዜ በየቀኑ እዛ ነው ያለሁት።
መልካም። ወደ ዋናው ጉዳይ ልውሰዶት። ቀደም ብለው እንደጠቆሙት ለ42 አመታት አገሮን በአካል ሳያዩ በጽሁፍ እና እንዲሁም የተለያዩ ሴሚናሮችን በመስጠት የቀደሙትን አስተዳደር የሚመለከቱ የተቃውሞ እንቅስቃሴዎች በሚያደርጓቸው እንቅስቃሴዎች ይታወቃሉ። ዛሬ ደግሞ ኢትዮጵያ ውስጥ ለውጥ መጥቶ ለውጡ ትክክለኛ አቅጣጫ እንዲህ በሚል አገር በቀል የሆነ ኔሽን ቢልዲንግ ይሉታል በጽሁፎ፣ ለሀገር ግንባታ ይበጃል ብለው ያዘጋጁትን ለየት ያለ አጠራር ያለው ነው ኢትዮክራሲ የሚባል ርዕዮተ ዓለም ለውይይት አቅርበዋል። እስኪ በቅድሚያ የቃሉን መሰረት ኢትዮክራሲን አመጣጥና ፍቺ ያብራሩልን።
አመሰግናለሁ አቶ አሉላ። ኢትዮክራሲ ኢትዮ የሚለው ቃል ኢትዮጵያን የሚወክል ሲሆን ክራሲ አንድ የመንግስት ወይም የአገዛዝ አይነትን ይጠቁማል። ስለዚህም የኢትዮክራሲ አይዲያ ኢትዮጵያዊ የሆነ የመንግስት ስርዓት መንገድ ማለት ነው። ምክንያቱም ሀገራችን የራሷን ስልት መቀየስ ስለሚኖርባት ኢትዮክራሲ የኢትዮጵያ እውነተኛ ዲሞክራሲ መገለጫና የሁሉንም ዜጎች እኩልነት፣ የግለሰብ ሰብአዊ መብቶችን ያከበረ እንዲሁም የህግን በላይነት ያገናዘበ በእውቀት ላይ የተመሰረተ ፖለቲካል ኢኮኖሚ ነው ብዬ ይህንን ኢትዮክራሲን የማቀርበው። ኢትዮክራሲ ከዲሞክራሲ ጋር ስለሚዛመድ ለማስታወስም ይቀላል። ዲሞክራሲ የተባለው ቃል የመጣው ዲሞስክራቶስ ከተባሉ የግሪክ ቃላት ሲሆን ትርጉማቸውም ስልጣን ለህዝብ ማለት ነው። እንዲሁም እኔ የፈጠርኩት ቃል ኢትዮክራሲ ስልጣን ለኢትዮጵያ ህዝብ ማለት ነው። ይሄውም ከተለመደው ኮፒ ኤንድ ፔስት ባህል ማለት ደርግ ከሶቪየት ህብረት ሶሻሊዝምን፣ ወያኔ ኢህአዴግ አብዮታዊ ዲሞክራሲን ከረሽያ፣ ልማታዊ መንግስት ፖሊሲን ከምስራቅ እስያ እንደ ተዋሱት ሳይሆን አገር በቀሉ አስተሳሰብ ኢትዮክራሲ ይሻላል በማለት ነው ያቀረበው።
ግሩም ነው። እንዳለ የቀዱ ባዕድ የሆነ ነገር ከማምጣት ይሻላል ያሉትን አስተሳሰብ ነው እያሳዩ ያሉት። በእውቀት ላይ የተመሰረተ ምጣኔ ሀብት የሚል ቃል ተጠቅመዋል። ምን ማለት እንደሆነ ቢያብራሩልን።
እሺ፣ ኢትዮክራሲ ኢትዮጵያን ከጥገኝነት ስሜት አመለካከትና ከልመና ባህል ለማውጣት የሚያስችላት የዲሞክራሲና የልማት ፍኖተ ካርታው በእውቀት ላይ የተመረኮዘ የኢኮኖሚክ ስርዓት በመዘርጋት ነው። ኢትዮክራሲ የፈጠራ ችሎታና ትግበራ የተጎዳኙበትን እንዲሁም ኢትዮጵያ በ20 አመታት ጊዜ ውስጥ ሰብአዊ ካፒታልን ከታሰረባት ማነቆ አላቆ የተሰራፋውን ረሃብ፣ በሽታ፣ ድህነት፣ ኋላቀርነት፣ ድንቁርና እና መሀይምነትን በትምህርት ድል መንሳት እንዲያስችል ሰውን ማለት ህዝብን ማዕከል ያደረገ ገንቢ ስትራቴጂ ነው ብዬ መወስደው ኢትዮክራሲን።
መልካም። እንግዲህ ይሄ እውቀትን መሰረት ያደረገ አስተሳሰብ እንዴት እንደሆነ ያስረዱበት ነው። ምናልባት እርሶ ኢትዮክራሲ ብለው የሰየሙት ይህ ርዕዮተ ዓለም ከታወቁ ሶሻሊዝምና ካፒታሊዝም ከሚባሉት ርዕዮተ ዓለሞች እንዴት እንደሚለዩ በጽሑፎ በሰፊው አብራራሉ። እስኪ ባጭሩ ደግሞ ለአድማጮቻችን ይግለጹልን።
አጭር መልስ ለመስጠት የሚያስችለኝ ምናልባት ምሳሌ መስጠት ይጠቅም ይሆናል። እንደ ረሻ አይነት ሶሻሊስት ሀገር ዲሞክራሲና ነጻ ፕሬስ የላቸው። ቻይናም ብትሆን የመረጠችው ቻይናዊ ሶሻሊዝምን ነው። እንደ አሜሪካ አይነቱ ከበርቴ ካፒታሊስት ሀገር ደግሞ ከአንድ ሚሊዮን በላይ ሆምሌስ ዜጎች አላት፣ ውጭ ሜዳ ላይ የሚኖሩ። ይሄ ብቻ አይደለም፣ ከሁለት ሚሊዮን በላይ አሜሪካኖች እስረኞች አሏት። ስለዚህ የሶሻሊዝምን ከልማት ሀልዮት ረገድ መውደቅና የካፒታሊዝምን ከማህበራዊ ኃላፊነት አኳያ ውድቀት ከግንዛቤ በማስገባት ኢትዮክራሲ በበኩሉ የሶሻሊዝምና የካፒታሊዝምን ጥንካሬዎች ውጤታማ የሚያደርግና ድክመቶቹን አላስፈላጊ የሚያደርግ ተግባራዊነት ያለው የኢኮኖሚክ ስልት ነው። ኢትዮክራሲ ሐሳቦችና ድርጊቶች በቀኖናዊ ርዕዮተ ዓለም መስመር ሳይሆን በጠቃሚ ውጤቶቻቸው የሚመዘኑበት ተጨባጭነትን ይከተላል። አንድ ስመጥር የሆነ ሊ ኩዋን ኪው የሚባል የሲንጋፖር መሪ ነበር። እሱ ይሄን ፕራግማቲዝም ሲገልጸው figure out what works and do it ይል ነበር። ስለዚህ ኢትዮክራሲ ማህበራዊ ኃላፊነትን ያገናዘበ የገበያ ኢኮኖሚ ሲሆን ለኢትዮጵያ መሰረታዊ የሥርዓት ለውጥ ነው ብዬ ነው የማምነው።
ትልቅ መሰረት ያለው ጽንሰ ሐሳብ በተግባር የሚውልበትን ነው ያሳዩ ያሉት። አቶ አባተ እርሶ የሥራ አመራር ባለሙያ ነው። ኢትዮጵያ እንደምን ቆርቆዛ ቀረች የሚለው ጥያቄ በብዙዎች ምናብ ይጉላላል፣ ብዙዎች የሚያነሱታል። ነጻነቷን አስከብራ ረጅም ዘመን ዘለቀች ሀገር ሆና ሳለ እንደምን በኢኮኖሚው አደቀቀች፣ በጣም ደሃ አገር ሆና ቀረች የሚለው ጥያቄ ደጋግሞ ይነሳልና ይሄ አዲስ አቅጣጫ ምናልባት የሚፈነጥቀው ካለ ይህ የሆነበት ምክንያት ምን ይመስሎታል?
ብዙ ምክንያቶች ይኖሩታል። አንዱ ምክንያት ብልሹ የፖለቲካል ኢኮኖሚ ስለምንከተል ይሆናል። በእኔ አስተያየት ዋናው ምክንያት ግን ዝነኛው ምሁር ፒተር ድረከር የነገሩን ነው። ባይ ዘ ወይ እኔ የፒተር ድረከር ተማሪ ነበርኩ፣ ኒውዮርክ ዩኒቨርሲቲ ግራጁዌት ስኩል
በተማሪነት ዘመኖ።
አዎ። እና የእሱ ደቀ መዝሙር ነኝ። እና እሱ ምን ይል ነበር? ማኔጅመንት ኢዝ ዘ ኮዝ ኤንድ ኤቭሪቲንግ ኢዝ ዘ ሪዘልት። ማለት ኢትዮጵያ እንደሚገባት ያላደገችው እንደሚገባት ስላልተመራች ነው። ይህም አባባል ድህነትን ከአመራር ግድፈት የመነጨ ችግር ያደርገዋል። ምክንያቱም የአመራር ብቃት ዋጋ አለውና። ለምሳሌ የማንዴላና የሙጋቤ የአስተዳደር ልዩነት ያመጣውን ውጤት እናስብ። አንዱ ውድቀት፣ አንዱ ከዛ ከነበሩት ኤፓርታይድ ድነዋል። ኢትዮጵያ አሁንም በሚሊዮኖች የሚቆጠሩ ህዝቦቿ እየተራቡ የሚገኙበት የኢኮኖሚ ስንኩል ሀገር የሆነችው በህዝቦቿ ድክመት ሳይሆን በመሪዎቿ ውድቀት ነው። ኢትዮጵያ የሚያስፈልጋት የህዝቦቿን ታላቅነት የሚመጥኑ መሪዎች ነው። እና ጠቅላይ ሚኒስትር አብይ አህመድ እንደ ሀገራዊ መንፈስ አነቃቂና ተስፋ ሰጪ የለውጥ ሐዋሪ አድርጌ ነው የማያቸው። ግን አሁን ኢትዮጵያ ከምትገኝበት ወቅታዊ ሁኔታ በሽግግር ወቅት አማካኝነት ኢትዮጵያ መድረስ ወዳለባት ወደሚፈለገው መጻኢ ሁኔታ የሚደረገውን የለውጥ ሂደት መስመር ማስያዝና ማፋጠን እንዳይችሉ በጎሳዊ ስርዓት የታሰሩ ይመስለኛል። አሁን ላለንበት የሽግግር ወቅት ሊያገለግል የሚችል የዜጎች ቃል ኪዳን ሲቲዝን ቻርተር የተባለ ሰነድ ኢትዮጵያዊነት የተባለው ድርጅት ያዘጋጀውን እንደ ቢል ኦፍ ራይት እንዲገለገሉበት እመክራለሁ። በዚህ በለውጡ ጊዜ ይጠቅማል። የለውጥ ሽግግሩ ተሳክቶልን ኢትዮጵያ በህዝብ የተመረጠ መሪ አግኝታ ሀቀኛ ዴሞክራሲ ከተዘረጋ በኋላ ብልጽግና ልንጎናጸፍ የሚያስችለን እድል ሊገጥመን ይችላል ብዬ አምናለሁ።
መልካም። አቶ አባተ የኢትዮጵያን ብልጽግና የኢትዮጵያን ማደግ ወይም መቆርቆስ ከአመራሩና ከመሪዎቻው ጋር አያይዘውታል ቀደም ብለው። ይህን እርሶ ያስተዋወቁትን አዲስ ጽንሰ ሐሳብ ኢትዮክራሲ በመባል የሚታወቅ ከዛሬ ጀምሮ ሌሎችም የራሳቸው ሊያደርጉት ቅርብ ያደረጉትን ሐሳብ ኢትዮክራሲ ዲሞክራሲ ለኢትዮጵያ ሕዝብ ማለት መሆኑን በቀላል ቋንቋ አስረድተዋል። በጽንሰ ሐሳብ ደረጃ ዲሞክራሲ በተለያዩ አገሮች ውስጥ የሚካሄድበት መንገድ ሰዎች ወይንም አገሮች ህዝባቸውን የሚያስተዳድሩበት መንገድ የተለያየ ይመስላል። ምንም እንኳን ዲሞክራሲ አንድ ቢመስለንም ምንድነው በተለይ ኢትዮክራሲ ለኢትዮጵያ ያመጣል ብለው የሚያምኑት?
እኔ ከሁሉ የበለጠ ቅድሚያ ሊሰጠው የሚገባው ለዘመናት ያጣችው ዲሞክራሲ ነው። እና ይሄ ዲሞክራሲ የሚለውንም ቃል ደግሞ የፈረንጆች ቋንቋ ነው። ግሪኮች በ507 BC ነው የፈጠሩት ዲሞክራሲ የሚለውን። ግሪኮች ለዓለም የሰጡት እንዴት አንድ መንግስት ህዝቡን እንዴት ማስተዳደር እንዳለበት።
ጥንታዊ ነው ነው የሚሉን፣ ዘመናዊ የትላንትም አይደለም የዛሬ አይደለም።
ተሞክሮ በየቦታው ሊሰራ የቻለው ሰክሰስፉል ሊሆኑ የቻሉ በዓለም ውስጥ ዲሞክራሲ ያላቸው ናቸው እንጂ አምባገነን መንግስታት አይደሉም። ዲሞክራሲ አምባገነኖች ዲሞክራሲን አይወዱም። ምክንያቱም እነሱ የሚፈልጉት ለማድረግ ስልጣን ሁሉ ይወስድባቸዋል፣
ስልጣን ይገድባል።
እና እኔ ለማዛመድ የፈለኩት ያንኑ ዲሞክራሲ መንፈስ በቅድሚያ የሚሰጠው እሱ ስለሆነ ቃሉም ዲሞክራሲና ኢትዮክራሲ አብረው ስለሚሄድ፣ ግን ኤቲሞሎጂው የቃሉ አመጣጥ ኢትዮ ያው ኢትዮጵያ ነው፣ ክራሲ ማለት ስለ ግዛት ነው እና ስለ ማስተዳደር ነው እና ህዝቡ ራሱ የሚያስተዳድረው ሀገር። ይሄንን ብናረግ ለዲሞክራሲ ቅድማ ብንሰጥ ያጣነው እሱ ነው፣ ኢትዮጵያ ያጣችው። እኔ አሁን ብዙ ውጭ ሀገር ከእድሜ ግማሽን በይበልጥ ውጭ ሀገር ነው የኖርኩት እና ደግሞ ከባለቤቴ ጋር ዓለምን ዞረናል። 79 ቀን ተጉዘን ዓለምን ዞረናል እና ዓለም እንዴት እንደሚኖር ድህነት የት እንደሆነ ብልጽግና የት እንደሆነ ለይቼ አውቃለሁ። ይሄ አሜሪካ የሚባለው እንኳን እንዲህ የተወደደው የተከበረው ሀገር ዲሞክራሲው እንዴት ቻሌንጅ ትልቅ ተግዳሮት ገጥሞታል፣
ፈተን ይታያል
ይታያል። አሁን ያልተጠበቀ ፕሬዚደንት ትራምፕ አገዛዝ ፈጽሞ የተለየ ነው ካየሁት ብዙ ፕሬዚደንቶች ነው ያየሁት። አሜሪካ ከ50 ዓመት በላይ ነው ኒውዮርክ የኖርኩት እና ይሄ ውጭ ሀገር የኖርን ዳያስፖራ ኢትዮጵያዊ ብዙ ነገር ነው የሚያውቀው። ኢትዮጵያውያን እኮ አሁን በዓለም ያለ ቋንቋ ነው ምን መናገር ምን ይችላል
በሁሉም ሀገር በመበተናችን።
አዎ። እና አሜሪካ ራሷ እንዲህ ትልቅ ሀገር ልትሆን የቻለችው ብዙ ቋንቋ ብዙ ባህል ይዘው የሚመጡ ሰዎች ናቸው አሜሪካን እንዲህ ትልቅ ያደረጉት። ቻይናን ማን መሰለ እንደዚህ የሚያሳድገው? ኤቢሲ የሚባሉት ናቸው። አሜሪካን ቦርን ቻይኒዝ ናቸው። አሜሪካ ቻይናን እንደዚህ ትልቅ መንግስት እያደረጉ ያሉት ኮንትሪቢዩት እያደረጉ ነው።
እንግዲህ ከሀገራቸው ውጪ የተወለዱ የአዲስ ትውልድ መጀመሪያን በለው ኢትዮጵያውያንም አሉ። እርሶ ረጅም ዓመት በዚህ በዩናይትድ ስቴትስ እንደኖረ ሰው የገዛ ልጆችዎን የልጆች ልጆችም ሆነ ሌሎች በአካባቢው በዙሪያ ያሉትን ያያሉ። በወላጆቻቸው ትውልድ ሀገር አዎንታዊ የሆነ ተጽዕኖ ማሳደር የሚችሉበትን ነው አሁን የቻይናውን በምሳሌነት የጠቀሱት። ቅድም ስለ ኢትዮክራሲ ሲያስረዱ ያን ዲሞክራሲ የሚለውን ጽንሰ ሐሳብ ከሀገሬው ባህልና ልማድ ጋር የሚዛመድበት ረክሰዋል። ይሄ እንግዳ ይመስላል። ከዚህ ቀደም ሌሎች ሀገሮች የተሞከረ ስለመሆኑ አላውቅም። ዲሞክራሲ የሚባለውን የሁሉም የሆነ ጽንሰ ሐሳብ ብዙ መቶ ዓመታት ወደ ኋላ የሚወስደንን በግሪክ የተወለደውን ቃል አስተሳሰብና ፍልስፍና ሀገር በቀል ሁኔታዎች ጋር ማዛመድ የሚል ነገር ጨምረውበታል። አዲስ ነገር ይመስላልና እስኪ ያስረዱን። ተሞክሯል ሌላ ቦታ? አቶ አባተ ካሳ ጋር ጀመርነው ውይይት ሰፊ ነው። ለዛሬ በተገኘው ጠባብ መስኮት ባጭሩ ነው ያደረግነው። በተከታታይ ይቀርባል። ታዲያ ለዚህ የሚስማማ ሙዚቃ የመረጥክ ይመስለኛል። እኔ ደግሞ ሌላ አንድ የምትወደውን ድምጻዊ አግኝቻለሁና ምን ይመስልሃል?
ከሙዚቀኞች መካከል ሳበላለጥ እንዳለገኝ ምርጫን አሰማን።
ሁሉም በሀገር ነው ይለናል ጥላሁን።
ምርጫነው እናመሰግናለን። ታይም ተለመጠ።
አመሰግናለሁ አዲሱ። እኔ ወደ አዲስ አበባ እንመለስ። ወደ ያክሉ ተራውን እየተባበቀ ስለሆነ
እና የአዲስ አበባው መስኮት ልንከፍት ነው።
ደምጸ ገሪሁ ለዝናም እነሆ የዝናም ድምፁ ተሰማ፣ የዝናም እግሩ ተሰማ፣ የዝናም ኮቴው ተሰማ ይለናል ኢትዮጵያዊው የዜማ ሊቅ ቅዱስ ያሬድ በአመታዊው የመዝሙር ቀለሙ አሉላና አዲሱ። ሶበይ ዘንም ዝናም ይጸግቡ ርሁ ዝናም በዘነመ ጊዜ ርሁባን ረሃብተኞች ይጠግባሉ። ሊቀሊቃውንት ያሬድ የጀመርነውን ዝግጅት ዛሬም እንቀጥላለን። ሊቀ ጉባኤ ጌታውን ደምጸ የሆህተ ስብከት ዘቅዱስ ያሬድ መጽሐፍ ደራሲ።
እኔ የምደነቀው ፍልስፍናው የሚጀምረው የቅዱስ ያሬድ ራስን ፈልጎ ማግኘቱ ነው።
ሊቀ ጉባኤ ያሬድ እንዴት ነው ራሱን ፈልጎ ያገኘው?
ገርሉ እንደሚነግረን ቅዱስ ያሬድ ከመምህሩ ተጋጭቶ ተቀይሞ ተስፋ ቆርጦ ከትምህርት ገበታው ተነጥሎ ወደ ቤተሰቡ ሲሄድ ደክሞት ማይክራ ከመትባል ዘይዛፍስር ቁጭ ብሎ አዝኖ ተክዞ ስለቀጣ ህይወቱ ሲያስተላስል ቀና ሲል በዛፏ ላይ አንዲት ትል እየወጣች ስትንከባለል ስትወጣ ስትንከባለል ስድስት ጊዜ ተንከባላ ወድቃ በሰባተኛው ግን ምኞቷን እንደፈጸመችና ቀጣሉን እንደበላች ይመለከታል። እንግዲህ ቅዱስ ያሬድ ትሏን በሚመለከትበት ጊዜ ገና ታናሽ ብላቴና ነበረ። በዚያ የህፃንነት እድሜ ላይ ትሏን ሳይንቅ ሐሳቧን ለመፈጸምና ካሰበችበት ለመድረስ የምታደርገውን ጥረት ትና ትግል ትኩር ብሎ ተመልክቶ ከራሱ ህይወት ጋር ማዛመዱ ለኔ የሚያስደንቅ ፍልስፍና ነው ብዬ ነው የምወስደው። ዛሬ ብዙ ሰዎች ብዙ ነገር ይተነትናሉ ያመሰጥራሉ፣ ግን ራሳቸውን ፈልገው ማግኘት ያቃታቸው ብዙ ፈላስፎች አሉ በአለማችን ላይ። እኔ ፍልስፍና ራስን ፈልጎ ማግኘት ነው። ቅዱስ ያሬድ ካሰቡበት ላለመድረስ የተመኙትን ላለማሳካት ምክንያት መስጠት የሚያስገኘው ክብርና ጥቅም እንደሌለ አስተምሮናል። ስለዚህ ራስን ወደ ተሻለ ደረጃ ማሳደግ እንችል ዘንድ ምክንያት ማቅረብ እንደሌለብን ያስተምረናል። ስለዚህ ቅዱስ ያሬድ ከዚያች ከግዑዟ ተማረ። ይሄ ፍልስፍና ነው።
ማንን አይቶ እሱ ወደ ትምህርት ተመለሰ ሊሉን ነው?
አዎ፣ ወደ ትምህርት። ከዛ ይቺ ትንሿ ፍጥረት የደረሰባትን ተግዳሮ ተቋቁማ ወድቃ ተነስታ እንደገና ምኞቷን እንዳሳ አቀጣሉ እንደበላች እኔስ ክቡር ፍጡር ሆኜ እንዴት ነው በአንድ ጊዜ ተስፋ የምቆርጠው ብሎ ወደ ትምህርት ገበታው ተመልሶ መምህሩን ይቅርታ ጠይቆ ማሩኝ ብሎ እግር ላይ ወድቆ ትምህርቱን ቀጠለ። እግዚአብሔርም የሃይማኖቱን ጽናት የፍላጎቱን ተመልክቶ ሚስጥር ገለጠለት። ከዚያ በኋላ ነው እንግዲህ የዜማ ሊቅ የሆነው። ብሉይ ኪዳኑን አዲስ ኪዳኑን ሊቃውንቱ እንደሚነግሩ 81 መጽሐፍን እግዚአብሔር እንደገለጠለት ነው። ይሄ ሁሉ መነሻው ምንድነው? ንቃተ ህሊና ነው፣ ፍላጎት ነው፣ እግዚአብሔርን ለማገልገል ፍላጎት ያንን መነሻ አድርጎ ነውና ቅዱስ ያሬድ ቆም ብሎ አደብ ገዝቶ ረጋ ብሎ በሰከነ መንፈስ ማሰብን ያስተማረን ሊቅ ነው። ምንም እንኳን እንደማንኛውም ተማሪ ለጊዜው ከትምህርት ቤት ተበሳይቶ ቢሄድም ነገር ግን የወደፊት ዕጣ ፈንታውንም ቆም ብሎ ማሰብም አስተምሮናል። ከዚያ ቁጭ ብሎ ውስጡን ማዳመጥ ሲጀምር እግዚአብሔር አንዲት ትል አስተማሪ አድርጎ አዘጋጀለት። ቅዱስ ያሬድ አስተዋይ ባይሆን ኖሮ ትሏን በተራይታ እንደማናችንም ሰው በተራይታ አይቷት ቢያልፋት ኖሮ ምናልባትም ለዚህ ክብርም አይበቃም ነበር። ስለዚህ ያችን ትል የማንቂያ ደወል አደረገለት። ዛሬም እያንዳንዳችን እግዚአብሔር በህይወታችን ብዙ የማንቂያ ደወል የሆኑ ትሎችን አዘጋጅቶልን ሳንሰማቸው ሳናያቸው አልፈናቸዋል። ስለዚህ ፍልስፍና የሚጀምረው እንደዚህ ነው ብዬ አስባለሁ። ሌላውን
ሊቀ ጉባኤ የዛሬ 15 ቀን ቅዱስ ያሬድ ከአክሱም ወደ ሮም ይዞን ሲጓዝ እንጫወታለን። ለዛሬ በዚሁ ላብቃ።
ወደ መጨረሻው ቅንብር እንሂዳው። ቀደም ብለን በመግቢያችን በመጀመሪያው ክፍል እንደተጠቆምነው የበርካታ አድማጮቻችን አስተያየት ደርሰውናል። ወደ ዝግጅት ክፍላችን ስልክ ደውለው የዘንድሮ ከመቼውም የተለየ ነው ሲሉ ያማረሩ ልበል ከፍተኛ ቅሬታ ነው ያሰሙት። የተወሰኑትን ለቅምሻ ያህል ቀደም ብለን ደጋግመን እንዳልነው ጉድለት በታየባቸው እንዲሻሻልና ኃላፊነትም ወሰድ ስላለባቸው በሚደረጉ ጥረቶች ውስጥ አዎንታዊ ሆነ ሚና እንዲኖረው በሚል ነው እናቀርበው። ስለዚህ ወደነኛ ድምጾች እንሻገራ።
እሺ መልካም።
መረት ናፍሽታለሁ ሬ ባላለው ከዴንቨር ኮሎራዶ
በተጓዝኩበት ተረጅም አመት ስምቲያ ክፍል ጀምሮ የተለያየን ጓደኞች ተገናኝቻለሁ። የድሮ ሰፈር ልጆቼን አግኝቻለሁ። ብዙ ሰዎችን ትገናኛለህ። ያ መልካም ጎኑ ነው። አንዱ የኢትዮጵያን ቀንም የተባለው ለዛ ነው። ከዚህ አሁን ካረኩት ጉዞ ያገኘሁት ነገር ቢኖር ከሰዎች መገናኘት፣ አዳዲስ ነገሮችን ማየት ነው።
ብዙ ስፖርተኞችን ማደንቃቸው እንደዛም ጌታ ከበደ እዛ አግኝቼ ደስ ያለኝ አንዱ ትልቁ እሱ ነው።
ከዛ የተረፈ በዝግጅቱ በኩል የገባኝና ውስጤን አስደሰተው የምለው ነገር የለም።
በጣም አዝኜ ነው የመጣሁት። ለምሳሌ እኔ ፋሚሊ ይዤ ነው የመጣሁት። መግቢያ አጥተው እነሱን ለማምጣት ስቴዲየሙን ነው የዞርኩት። ይሄ ሁሉ ሰው በሁለት መግቢያ እንዴት ማስተናገድ ይቻላል? እና ራብ የዘና ሁለት ደግሞ እኛ 11 ነን። እኔ እህቶቼ የወንድሞቼ ባለቤት ትኬት ቆረጥ ቆርጥ $30 ማለት $330 ከፈላፋቸው ሁሉ ቀን አፎርድ አላረገው ሙሉ ለሳምንት ለማስቀባት ማለት ደግሞ የምግብ አዳራሽ እንኳን ከተከራዩ ያለቀሰች የነገረች ልጅ አለች። አብር ቤት አስከፍያለች እና እኛ እኮ 3000 ነው የምንከፍለው ሁለት ቀን የምንሰራው ስራው የምታየው ነው ብላ አዝናስተናገር ታለች። ያማው ፌር አይደለም። እና ግድ ሆኖ ያው መክፈል አለበት። እንግዲህ እቺ ማጀን 11 ሰው ይዘ እዛ ከገቡ የሆነ ነገር መክፈል አለባቸው። ያን ስታበዛው ብዙ ብር ነው። እና አሁን አቅሜ አልፈቀደም ሁሌ እንዳይመጣው ማለት ነው። ከኔ ባትም ደግሞ ብዙ ሰው ይኖራል። እና ይሄ ሁሉ ነገር በኢትዮጵያዊ እንደ ስፖርት ተገቢ አይደለም። ይሄ ነገር መስተካከል አለበት። ለመገናኘት ለመሰባሰብ ነው እዛ የምንሄደው። እኔ እንደምለው ፌር በሆነ ዋጋ ማከራየት እንኳን ምንም ፌዴሬሽኑ እኛ ፌር የሆነ ዋጋ እናገኛለን ማለት ነው። አገባብ ላይ ደግሞ $30 ከሚያደርጉት ፌር በሆነ ዋጋ አድርገው ህዝቡ ሁሉም ይገባል። ሞር ያልገባው ሳይ መጣ ለምሳሌ።
ያሱ ታደሰ ባላለው ከሜሪላንድ አካባቢ ነው ትራቨል ያረኩት። እዛ በቆየሁበት ጊዜ አያያቸው ብዙ ነገሮች አሉ። የመጀመሪያው ነገር ኳሱን በአግባቡ ገብቶ የሚመለከተው ሰው ምን ያህል ነው ብለብትል ብዙ ሰው የለም። ምናልባት እዛ የኳሱ ቲም ላይ ያሉ ልጆች ሊሆኑ ይችላል እንጂ ከዛው ተቀረፍ ህዝቡ የሚያየው ወደ ኋላ ያለውን እንቅስቃሴ ንግዱ አካባቢ ላይ ያለውን ነገር ከኋላ ያሉት ነገሮች ነው ሲከታተል የነበረው። የመግቢያውን ነገር ወንድሜ እንዳነሳው እኛ ከሄደን ጀምሮ እያንዳንዷን ቀን እየከፈልን ገብተናል። የመጀመሪያዎቹ ሁለት ቀኖች $20 እየተከፈለን የገባነው የኢትዮጵያ ቀን የተባለውን $30 ነው ያስከፈሉን። እና ለየት የሚያደርገው ከአውሮፓ ከእንግሊዝ ሀገር ሁለት ልጆች መጥተዋል። አንድ ልጅ ደግሞ ከጀርመን ሀገር መጥተዋል። እነዚህን ሁሉ ኑ የኢትዮጵያ ኳስ አለ በሚል ዛጋ ተገናኝተን እኛ ኦኬ እዚያ ካይለ ስለምንኖር ሊሆን ይችላል። ከሩቅ ሀገርም አቋርጠው ከኢትዮጵያ የመጡ ሰዎች አይተናል። ለምሳሌ ባይናችን አርቲስቶቹን አይተናል። እና ይሄን ሁሉ አማካኝ ያደረገ አይደለም። እዛ ውስጥ ለምግብ $21 ነው አንድ ምግብ ቤት አንድ በየአይነት። ይሄ በየትኛውም ቦታ ላይ አይታወቅም። ግን የግዴታ የተዘጋጀበት ቦታ ከዛ ውጪ ምግብ ቤትም አታገኝም። አካባቢ ለደህንነት በጣም የሚያሰጋ ሰፈር ነው። መኪናም ለማቆምም ለምንም የግዴታ እነሱ ወደ መሩ ቦታ ነው የሄደ መኪና የምታቆመው። አቁመ ወክ ለማድረግ ሴፍ አይደለም። በአጠቃላይ ይሄ ፌዴሬሽኑ ማስተካከል የሚችለው ነገር ነው። ኮንትራል ያዙ ሰዎች ፌዴሬሽኑ ጨረታ ሲሰጥ ከዚህ ዋጋ በላይ ቻርጅ ማድረግ የለባችሁም ብሎ ማስተካከል ያለበት ነገር ነው። እያንዳንዱ ድንኳን ላይ ከሚሸጡ ምግቦችም ሆነ ማንኛውም አልባሳትም የኢትዮጵያ ቅርሳ ቅርስ ከሆኑ ነገሮችም አማካኝ የሆነ ነገር ልጁ መጠቀም መቻል አለበት። እንደገና ወንድሜ ልጆች ቤተሰብ ይዞ ሄዷል። ለህፃናት የሚሆን ምንም ነገር የለም። ትልልቆቹ በኳስም በመዞርም በምንም ከኩያቸው ጋር መገናኘት ይችላሉ። ህፃናት ግን የሚዝናኑበት ምንም አይነት ቦታ የለም። የኢትዮጵያ ባንዲራ ራሱ የሚውለበለብበት ቦታ የለም። አንድ አሜሪካና አንድ የኢትዮጵያ ባንዲራ ተመልካች ይዞት ያለው የኢትዮጵያ ባንዲራ መስለኝ እንጂ ፌዴሬሽኑ ያዘጋጀው ስቴዲየም እንዲመስል ስቴዲየሙ የኢትዮጵያኖችን ፕሮግራም እንደሆነ የሚያስመስል ነገር የለውም። ኢትዮጵያ ሄደ ተዝናንተ የምትመጣበትን አይነት ወጪ ነው አውጥተን የመጣ ነው። ኢትዮጵያኖችን የሚያማካኝ አይደለም።
በዚሁ ወደ ማጠቃለያው ሙዚቃ እናምራ።
ሙዚቀኞቹ ግርማ ሞገስና ታምራት ሞላ ናቸው።
ለዛሬ ያልነውና በቃን።
ከዚህ ግርማ እንዲሁም ታምራት ሞላ ከሚያሰሙት ዜማ ጋር እንተዋችሁና
ለስንብቱ እንመለሳለን።
እስከዛው ግን መልካም ምሽት፣ መልካም መዝናኛ።
And
አድማጮች የዜና ማጠቃለያ እናነባለን። ባለፈው አርብ ኪስማዩ በተባለችው በደቡባዊ ሶማሊያ የምትገኘው የወደብ ከተማ አንድ ሆቴል ላይ በደረሰው ጥቃት የሞቱ ሰዎች ብዛት 33 መድረሱን የሶማሊያ ባለስልጣኖች ገልጸዋል። ከሱዳን መዲና ካርቱም ደቡብ ምስራቅ የምትገኝ ከተማ ነዋሪዎች በፈጥኖ ደራሽ ኃይል ላይ ተቃውሞ ያካሄዱ በነበሩበት ወቅት በህዝብ እጅግ የሚፈራው ፈጥኖ ደራሹ ዛሬ ተኩስ ከፍቶ አንድ ሲቪል መገደሉና በርካታ ማቁሰሉን እማኞች ገልጸዋል። በዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕ ዛሬ ጠዋት በትዊተር ባስተላለፏቸው በአዲሶቹ የተወካዮች ምክር ቤት አባላት ላይ ያነጣጠሩ ተከታታይ መልእክቶች አዲስ ጭቅጭቅ ጭረዋል። የትራምፕ የትዊተር መልእክት ኢላማ ያደረገው ተራማጅ የሆኑትን ተወካዮች ምክር ቤት አባላት ሴቶችን ሲሆን ወደ መጣችሁባቸው በወንጀል የታመሱ ሀገሮች ተመልሳችሁ ችግሩን አስተካክሉ ሲል ዘልፏቸዋል። የትራምፕ መልእክት ኢላማ ካደረጋቸው የምክር ቤት አባላት በውጭ ሀገር የተወለዱት ከሚኒሶታ ክፍለ ግዛት የተወከሉት ትውልድ ሶማሌ አሜሪካዊት ኤልሃን ዑመር ናቸው።
የአሜሪካ ድምጽ ራዲዮ የአማርኛው አገልግሎት ዘወትር በየዕለቱ ከምሽቱ 3 ሰዓት እስከ 4 ሰዓት
በ19 በ25 እና በ31 ሜትር ባንድ እንዲሁም በናይል ሳት የሚያሰማውን የአንድ ሰዓት ዝግጅቱን እዚህ ላይ አበቃ።
ነገ ሰኞ ከምሽቱ 3 ሰዓት ላይ በሚተላለፈው መደበኛ ፕሮግራማችን መልሰን እስከምንገናኝ
ከፕሮዲውሰሩ ንጉሱ ታምሬ ጋር አዘጋጅና አቅራቢዎች
አሉላ ከበደና
አዲስ አበበ ነን።
ሰላም
ደህና ደሩ።